ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። አድማጮቻችን ክፍል 2 ፕሮግራማችን አሁን ይጀምራል። የፍቅር ክፍያ በአህመድ ኢማም የቀረበ በእውነተኛ ታሪክ ላይ የተመሰረተ አጭር ታሪክ እናሰማለን። በመጨረሻም አንድ ትውልድ ለመምሰር ቀዩ ሽብር በኢትዮጵያ በሚል ርዕስ በባቢሌ ቶላ ተደርሶ በጸገየ ወይን ገብረ መድህን ደብተራው የተተረጎመውን መጽሐፍ መቅድም አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል። እንኳ ባክሟ እንኳ ባክሟ ትንሿ የህል ዘር አይንኳ በትገባ የማትቆረቆር ድንገት ጠብበቻል የማትገኝ ከመድር ቁልቁል አሾልቃ በንቀት እያየች በድሃ ወገኔ ከፍት ብላ ሳቀች እጅጉን አሾፈች። አሾቅህን አውልቅ ሽምብራህን ቆርጥም ባቄላህን ጠርጥር በቆሎህን ከርትም እኔን ካሁን ወዲያ እንኳን ልትበላኝ ድንገት በመንገድ ላይ ባይንህም አታይ ያለች አፌዘች በወገኔ ሳቀች በወገኔ ያሾፈች። አረም እንዳይውጣት ወፎች እንዳይለቅሟት ካቡን ዙሪያ ክቦ ከብቶች እንዳይበሏት አጭዶና ከምሮ በሬዎች ለጉሞ ሲወቃ እንዳልዋለ ቀኑን ሙሉ ቆሞ በመንሻ በጥሮ በቁና ለክቶ በሰፌድ አንፍሶ በስልቻ ከቶ ነቀዝ እንዳይበላት ብርት እንዳያጠቃት ወቅቶ በጎተራ እንዳላስቀመጣት አንተ አትቀምሰኝም ብላ ኮበለለች ጥያራ ተሳፍራ አሜሪካን ገባች። እየተቁለጨለጭክ ባይንህ ብትቀላውጥ መልሰህ መላልሰህ መራቅህን ብትውጥ እንደማረህ ይቅር ከቶ አንተ አትበላኝም ባንተ አፍ ገብቼ ባንተ ሆድ አላድርም ብላ ጤፍ አፌዘች በወገኔ ሳቀች በወገኔ ያሾፈች። ከድሃው ወግነው የቀሩት በሀገር በቄላ በቆሎ ጓያውና አተር ሆኖ አለመታደር ጓያ እግር ሲሰብር አተር ሆድ ሲወጥር እንዲሉ ምክንያት ሳይፈጥር አይጣላም እግዚአብሔር ተመስገን ባቄላ ያስተነፍስ ጀመር። የልመና ስንዴ እያለ ለምጥምጥ ሽሩሩ ቢባል አይወጣ ተምጣድ ጉልቻ ዘቢቆም እሳት ቢምቦሎቦል ምጣድ ሽሩሩ ማሰሻ ቢያባብል እጥስጥስ እያለ ኩርፊያውን ማልችት ከመሰቅሰቅያ ጋር አንስቷን ባጓሮ ከመጣት ሳይወጣ ቀረ ሆኖን ኩሮ የጎደለበትን ቀን የጣለውን ሰው ጤፍ እንኳ ባቅሟ አየኋት ስትንቀው ከፍ ዝቅ አድርጋ ስትገላምጠው ስታበሻቅጠው ጤፍ እንኳን ባቅሟ ከኑሮ ውድነት የተነሳ ጤፍ መብላት እንደ ሰማይ ለራቃቸው ወገኖቼ ማስታወሻ ሆነልኝ። አስራዳው ከፈረንሳይ ሐምሌ 17 ቀን 2007 ዓመተ ምህረት የፍቅር ክፍያ በእውነተኛ ታሪክ ላይ የተመሰረተ አጭር ትውስታ በአህመድ ኢማም። የፍቅር ክፍያ ሐምሌ 6 ቀን 1983 ዓመተ ምህረት አዲስ አበባን የጭንቅ ጽላሎት አጥልቶባታል። ይህን አዲስ አበባን ጨምሮ መላው አገሪቱን ያላበሰ የፍርሃት ደመናን ተዳፍረው ያንለት ወደ መስሪያ ቤታቸው ለመሄድ መንገድ ከጀመሩት አንዱ ነበርኩ። ከባልቻ ሆስፒታል ተነስቼ ፖሊስ መምሪያን አለፍኩና ወደ ለጋራ ቀናው። ከሌሎች መንገደኞች ጋር መብራት ኃይል ጎን ካለው ከክቤት አጠገብ ሊስትሮች ወንበራቸውን ደርድረው ጫማ ከሚጠርጉበት ቦታ አደረስ። ከአንዳምስት አይበልጡም ለሥራ በጠዋት መቀመጫ ወንበሮቻቸውንና የሊስትሮ ሳጥኖቻቸውን የደረደሩት ልጆች የቁጥራቸውን ማነስ ሳይ ከየት አመጥተው ጉሮሯቸውን ይዘጉ ይሆን አልኩና ለራሴ ጥያቄ አቀረብኩ። በሪስትሮነት የሚሰሩት ልጆች ረጂ የሌላቸው ወይም ከችጋኛ ቤተሰብ የሚመጡ መሆናቸውን እያሰብኩ ይህንኑ እያሰላሰልኩ ከኬክ ቤቱ በስተግራ በኩል አልፎ ወደ ገነት ሆቴል የሚሄደውን ጠባብ መንገድ ልሻገር ስል አንድ ጥይት ወደ ሰማይ ተተኮሰ። የተተኮሰው ሜክሲኮ አደባባይ አጠገብ ቆሞ ፊቱን ወደ ትምባሆ ፋብሪካ ያዞረውን ታንክ ከሚጠብቁት ሁለት የቡያኔ ወታደሮች ባንዱ ነበር። መንገዱን ልንሻገር የነበርነው ወደ 15 የምንሆን ሰዎች ቀጥ ብለን ቆምንና ወደ ኋላችን አፈገፈግን።
ስለ ተኩሱ ይበልጥ ለማጣራት ወደ ታንኩ አይኖቼን ወረወርኩ። የደም ግብሩን እንደለመደው ሊጠጣ ወያኔያዊው ጭራቅ የመሳሪያውን ላንቃ ከፍቶ ነበር። ታንኩ ከቆመበት አደባባይ ማዶ በስተቀኝ በኩል ካለው ሸምበቆ እጅብ ብሎ ከበቀለበት አጥር አጠገብ ሁለት ሰዎች አሉ። አንዱ እጁን ወደ ላይ አድርጎ ወደ ታንኩ ይራመዳል። መሳሪያውን በሁለቱ ሰዎች ላይ ደግኖ ወደ ኋላ የሚያፈገፍገው አንዱ የወያኔ ወታደር እጅህን ወደ ላይ አድርገህና የሚል ትዕዛዝ ሰጥቶት ይመስላል። ሌላው ሰውዬ ደግሞ የሚያደርገውን አጥቶ በግቢ ነፍስ በውጪ ነፍስ በደመ ነፍስ ይበተበታል። ብዙም አልቆየ የተደገነው የወያኔው መሳሪያ እጁን ወደ ላይ ባደረገው ወገን ላይ በሩምታ ተተኮሰ። ነፋስ ወደ ላይ አንስቶ ልክ ቀስ እያለ ከመሬት እንደሚያርፍ ሸማ። ያ ከሰከንድ በፊት ሕያው የነበረ ሰው ተንገዳገደና ሽብልል ብሎ ከመሬት ወደቀ። ሌላም ሰውዬ ላይ ተተኮሰ። ከአጠሩ ስር ኩርምት ብሎ ወደቀ። ከሁለቱም ደም ኩልል እያለ በአስፋልቱ ላይ መፍሰስ ጀመረ። አዲስ አበባ ገና በጠዋቱ ሁለት ልጆቿን ገበረች። ወደ ኋላ ተመለስኩ። በተግባረ ዕድ በኩል አድርጌ አደባባዩን በስተቀኝ በመተው ወደ ለጋር መንገዴን የቀጠልኩት አፌን ደምደም እያለው ነበር። ጦል ላይ ታስሮ የነበረው መቶ አለቃው ወንድሜ በቀደም ለታ ልጠይቅህ ሄጄ አየሁት ያለኝ ህልም ትዝ አለኝ። እናታችንን ለመጠየቅ ክፍለ ሀገር የሄደ ይመስለዋል። ወደ ወላጆቻችን ግቢ ስገባ ድንኳኖች ተጥለዋል። ግቢው ግን ጸጥ ረጭ ብሏል። እናታችንን ሳገኛት በማለት ስላየው ህልም ይነግረኝ ጀመር። በመቀጠልም እንኳን መጣ ልጄን ልድር እኮ ነው እንኳን መጣ አለችኝ። እንዳየችኝ ማን ነው የሚዳረው ብዬ ጠየኳት። ምን ቸገረ እንኳን መጣ ትንሹ ወንድምህን ልድር ነው ብላ ስትመልስለት ነበር ብንን ያለው። በላብ ተጠምቆ ህልሙን ሲነግረኝ አደጋ እንዳይደርስብኝ ያለውን ፍርሃት ገልጾ ጥንቃቄ እንዳደርግ ከምክር ጋር ነበር። ስንለያይም እስከ መጨረሻው እንደሚለያይ ሰው አንገቴ ላይ ተጠምጥሞብኝ አገላብጦ ስሞኝ ነበር። አሳዘነኝ። እንደማንም ወንጀለኛ ለአገሩ በፖሊስነት ከሰላሳ ዓመታት በላይ ባገለገለ መታሰሩ አንሶ ለእኛ መጨነቁ አስጨነቀኝ። ይህንኑ እያሰብ ከወላጆቻችን በተጨማሪ የእሱንም ቤተሰቦች የመርዳት ኃላፊነት በእኔ ላይ መውደቁን እያሰላሰልኩ ነበር ሳላውቀው ቢሮ የደረስኩት። ግማሽ የሚሆኑት የሥራ ባልደረቦቼ ዛሬ አልገቡም። ለነገሩ እኔም በሰበቡ የከተማዋን ሁኔታ ወጣ ብዬ ለማየትም ነበር ወደ ሥራ የሄድኩት። እንኳን ከተማዋን ጭንቁጧት አምቦ በወያኔ ከተያዘች ወዲህ ለወትሮውም የቢሮ ሰዓታችንን በአብዛኛው የምናሳልፈው በወሬ ነበር። ያን ቀንም የገባ ነው ጥቂት ሰራተኞች የዋል ነው በየአካባቢያችን የተፈጸሙ አዳዲስ ክስተቶችን እየተቀባበል ስናወራ ነበር። እኛ ሰፈር አንድ ወጣት በቀይ ሽብር ጊዜ ሕፃን እያለ አባቱን የኢህአፓ አባል ነህ ብሎ የገደለበትን የደርግ ካድሬ ገሎ ደሙን ተወጣ። እኛ አካባቢ ደግሞ ወያኔዎች አንድ ሰውዬ በሌሊት ከቤቱ አውጥተው ገለውት ሌባ ገደለው አሉ። ሁላችንም የምናውቀውን እየተቀባበል ስንነጋገር ዋል። የግድያ የጭንቀት ወሬ። በመንግስቱ ወንበር የተተኩት አዲስ ገዢዎቻችን ጋር ንክኪ እንዳላቸው የምንጠረጥራቸው ጥቂት ባልደረቦቻችን ወሬ ለማነፍነፍ ሲመጡ እየተጠነቀቅን፣ በተለይም ከበረከት ስምኦንና ከታምራት ላይኔ ጋር ወዳጅነት አለን እያሉ ካሁኑ ታማኝነታቸውን እያሳዩ ያሉት ሁለት ሰዎች ታየና ሙልጌታ ሲመጡ የምንነጋገረው እየተጠነቀቅን ነበር። ሁለቱም መስሪያ ቤት ውስጥ የነበረው የኢሰፓ መሰረታዊ ድርጅት ምልምል አባል ሆነው ሙሉ ተቀባይነት ለማግኘት ሲያፈደፍዱ እንደነበር የሚያውቀው ሰራተኛ በግርምት እየታዘበ ሲነሳቸዋል። አዲሱ ከበሮ የሚደለቀለት የዘመኑ የጎሳ ፖለቲካም ከመቀጥቀጥ የለከፋቸው ጥቂት ሰራተኞች ነበሩ። በመሰሳት ሰብሰብ ብለን ስንጨዋወት እንደ ኢትዮጵያ ባለች ባለብዙ ቋንቋ ሀገር ዘርን ከአገራዊነት አስቀድመን የት ልንደርስ ነው? ማስኩኝ ውይይታችንን ወደ አጠቃላይ ርዕስ ለመውሰድ፣ እኛ ኦሮሞዎች ተጨቁነናል፣ መብታችን መከበር አለበት። ጀማል ረከት አርጎ ተናገረ። ሳጃይ ሳልኩኝ ለራሴው፣ የሰው እንዲያው ፈጥኖ በየወቅቱ የሚመጡት ገዢዎች የሚያቀርቡለትን የፖለቲካ ጥብቆ ለመልበስ መሽቀዳደም አስገርሞኝ።
ጭቆናን ለማጥፋት የግድ ኢትዮጵያዊነትን አውልቀን መጣል የለብንም እኮ። አሁን አንተ ግማሽ ኦሮሞ ግማሽ አገሬ ነህ፣ ማን ተብለህ እናትና አባትህ ልታገናኛቸው ነው? ዘርን ብቻ ግንጥል ጌጥ ማድረጉ ችግር ያለው ይመስለኛል።
በጥያቄ መለሰችለት መሰረት። ሌላው ባልደረባችን ሌላ ጥያቄ ያቀረበለት ለጀማል፣
እንዲያውም በአንዱ አያቴ ከጎጃም የቄስ ዘር ነኝ ስትል አልነበረም?
በማለት
መምረጥ ዴሞክራሲያዊ መብቴ ነው፣ ኦሮሞነትን ወይም አደሬነትን
መለሰላት ጀማል።
የግድ እኮ እናትህን ለመውደድ አባትህን ወይም አባትህን ለመውደድ እናትህን መጥላት ያለብህ አይመስለኝም
አለችው በንግግሯ ይመስለኛል ማለት የምታዘወትረው መሰረት። በመካከሉ ታዬ ባጭር ቁመቱ እየተድበለበለ መጥቶ ሹክክ ብሎ ሲገባ የውይይታችንን ርዕስ ባንቀይረው ኖሮ ክርክሩ ወዴት እንደሚያመራ አላውቅም። ዝምታችን ሲበዛበት እንደ ሌሎቹ መስሪያ ቤቶች የቅሬታ ሰሚ ኮሚቴ አቋቁመን ባለቆቻችን የደረሰብንን በደል መፋረድ እንዳለብን ሊመክረን ሞከረ። በተራቢነቱ የሚታወቀው የሽጥላ
ታዬ፣ ቅሬታም ካለ አንተ የኢሰፓ ምልምል አባል በመሆንህ ብቻ ሳትወዳደር የቡድን መሪ መሆንህ ነው
ብሎ ሲቀልድበት ሁላችንም ሳቅንና ወደ ሌላ ጭውውት ሄድን። እንዲህ እያል ከስራ መውጫ ሰዓት ደረሰ። ከቀኑ 11 ሰዓት ተኩል ላይ ከመስሪያ ቤት ወጥቼ ከሁለት ጓደኞቼ ጋር ተከራይተን ወደምንኖርበት ቤት በታክሲ አመራው። ሜክሲኮ አደባባይ ስንደርስ ፊቴን ጠዋት የተገደሉት ሰዎች ወደ ወደቁበት በኩል አዙሬ ተመለከትኩ። ጠዋት ያልነበረ ከጎናቸው አንዳንድ ቦምብ ተቀምጦ አስከሬናቸው ተዘርግቷል። ቦምብ ሊጥሉ ሲሉ ተገደሉ ለማለት መሆኑ ነው። ጠዋት ሳልፍ ያልነበረ የአንድ ታዳጊ ወጣት ሬሳ ደግሞ ፖሊስ መምሪያ ፊት ለፊት ወድቋል።
ይህ ደግሞ አካባቢው ላይ ሰልፍ ሲያደርጉ ከነበሩ ወጣቶች ጋር ቦምብ ይዞ ተገኝቶ የተገደለ ነው። መርካቶ፣ አብነት፣ ንግድ ሥራ ትምህርት ቤት፣ ፒያሳ፣ በቅሎ ቤት አካባቢ ወያኔ ኤርትራን በተመለከተ የሚያራምደውን ሰላማዊ ሥራ በመቃወም ሰልፍ የወጡ ጸረ ሰላም ወጣቶች ተገለዋል
አለና አንዱ ተሳፋሪ ተናገረ። በምጓዝባት ታክሲ ውስጥ የነበረውን ዝምታ ሰብሮ የሁላችን መልስ ዝምታ ሲሆንበት፣
ወያኔ ሌባውን ሁሉ አጠፋው፣ እጅ ከፍንጅ ሲያዙ ወዲያው እርምጃ እየወሰደ
በማለት ቀጠለ። ያው ጸጉሩ ኮፈር ያለው ሰው፣
ይህ መምሪያው አጠገብ ቦምብ ይዞ ተገደለ የተባለ ሕፃን እዚያች ኬክ ቤቷ አጠገብ ጫማዬን ይቀባልኝ የነበረ የረጅም ጊዜ ደንበኛዬ ነበር
በማለት መለሱለት። ከአጠገቤ የተቀመጡት አዛውንት በሐዘን ጭንቅላታቸውን እየነቀነቁ፣
ቢሆንስ ሌባ ተይዞ ወደ ፍርድ ቤት ይወሰዳል እንጂ መገደሉ ተገቢ ነው?
ሌላዋ እናት ተሳፋሪ በትዝብት ጠየቁት።
ወዲያው እርምጃ ካልተወሰደባቸው እኮ ከተማዋን በዝርፊያ ሊያውካት ነው፣ ይበላቸው
ብሎ ባለጎፈሬው ጎን ያለው ሌላ ወጣት መለሰላቸው። كمسرق يلك مقدل كتماني بلتها وكاتن بلهنا وين يريج ركاب لو طيقوت هنيا تكبير لتازعونت ياووتات من ناقص يجمر نبر كامور جاي درشي كتاسيوا يوردكوت يكرن ترستوان انيقار لتتسلس ككفلاقر يمتاتشو يوندم يريج آسناكش غشي سباك بجزي ودبيتنا مالتوان آسب كنا ندتسب بكتسا ودبيت قباو چنكسان ساسب وندمي سلاي يوخل لسوامن غري تفات اندهون اياس راستر كنا بار بفتان رمجا تبيت يدر رسكوت ايتيبيا ريديونا تلفزيون اندهون እንደ ደርግ ጊዜው የአዲሶቹን ገዢዎች ቀረርቶ ነበር የሚያቀራሩት ያው የምናየውን የሀገራችንን የጨለመ የህይወት እይንት በዜና መልክ የምንሰማው ከውጭ ሬዲዮ ጣቢያዎች ነበር ያን ቀን ጀርመን ሬዲዮ ጣቢያን ለመስማት የመተዳደሪያ ሰዓቱ አልፎ ነበር እቤት የገባሁት ምንም እንኳ በወቅቱ የሀገራችን ህይወት ላይ ቁርጡ ያለየለት ጥቁር ደመና ቢያጠላበትም አስናቀች የጭውውታችን ጨው ሆና ምሽቱን ገፋ ነው። ከቤተሰባችን እንደሷ ጨዋታ የሚያውቅ የለም። በውብ መልኳ ላይ የወተት አረፋ መስለው በልክ ከተደረደሩት ጥርሶቿና ጥርስት ብለው ከሚያበሩት ትላልቅ አይኖቿ ጋር የቅንነት ፈገግታዋን እየረጨች በምትፈጥራቸው ቀልዶች ህይወትን ተበራለች ብሉልኝ ጠጡልኝ ስትል ደግነቷ የተራበን ያጠግባል ከምሽቱ 3 ሰዓት ሊሆን 5 ደቂቃ ያህል ሲቀረው ወደ ሽንት ቤት ሄድኩ ታታይን ጨርሼ የዕለቱን ሁኔታዎች ዘገባ ከአሜሪካ ጣቢያ ላይ ለማዳመጥ ከቆጥኝቼ ጋር በግድ ተከራይተን የምንኖርበት ግቢ ተከራዮች በሙሉ የምንጠቀምበት አንድ የጋራ ሽንት ቤት አለ ከቤት ወጣ ስል አስናቀች ጋሽዬ ቡናው ደርሷል የልስቴን ነው አለች ስኒዎቹን ረከቦቱ ላይ እየደረደረችና በስስት እያየችኝ መጣሁ ሽንት ቤት ደርሼ አልኩና ፒጃማዬን እንደለበስኩ ባትሪዬን ይዤ ስሄድ ሽንት ቤቱን ሌላ ሰው ገብቶ እየተጠቀምበት ነበር ባትሪዬን ከማብራቴ ሰው አለ ብለው መለሱልኝ የግቢያችን አድባር ማማበበች ሳትርሶ የአሜሪካ ሬዲዮ እንዳያመልጠኝ ቸኮልኩ ወደ ውጭ ወጣሁና ከግቢው አጥር ጠግ ሽንቴን መሽናት ጀመርኩ በመካከሉ ከጎን በኩል ካለችው ቀጭን የሰፈሩ መንገድ ሁለት ሰዎች ወጥተው እኔ ወዳለሁበት መጡ ያን ሰሞን ምሽቱ አንድ ሰዓት ጀምሮ ሰዓት ላፊ ተጥሎ ነበር ከኔ ጋር የሚኖሩት ሁለቱ ጓደኞቼ መጠጥ ቤት አዘግተው እየጠጡ ያመሻሉ መከር በመከር አልሰማኝ ብለዋል እንደያዙ ወደ ቤት በዚያ በኩል እየተሽለቆለቁ እንደሚመጡ ማውቃለሁ ሁለቱ ሰዎች እነሱ መሰሉኝ ሁለት ቀን በፊት አንደኛው በስካር እነኚህ ሌቦች ገዳዮች ምትክፋሽስቶች እያለ ሲሳደብ ተቆጥ ወደ ቤት እንዳስገባሁት ትዛለኝና ምክሬን አልሰማ ብለው ራሳቸውን ለአደጋ ማጋለጣቸው አናደደኝ ፊቴን ወደ እነሱ አዙሬ ባትሬን ሳበራ ማነህ ባለበት ቆም ብሎ አንባረቀብኝ ከሰፈሯ መንገድ ከወጡት አንደኛው እጅ ወደ ላይ ፊትህን አዙረህ ወደ ቀበሌ ሂድ ብሎ ድጋሚ ጮኸብኝና ወጣው አጠገባቸው ካለው የኤሌክትሪክ እንጨት ተከደሉ እኔ ነኝ ባየ ብዬም ንግግሬን ሳልጨርስ ነበር አንድ ጥይት የተተኮሰው ፊቴን ወደምኖርበት ቀበሌ 03 ወደሚወስደው አስፋልት መንገድ ሳዞር አንዱ እንደተኮስ ባትሪ ነው የያዘው ሲል ከጆሮዬ ገባ ተበላሁ አልኩኝና እጄን ወደ ላይ አድርጌ ወደ ተባልኩት አቅጣጫ መንገድ ጀመርኩ ብዙም እርምጃ ሳልሄድ ነበር እቤት ጥያቸው የወጣሁት ቤተሰቦቼ እየተንጫጩ ግር ብለው ሲወጡ የተደመጡኝ አስናቀች ሰራተኛዬ ሬዲዮ ለመስማት እኔ ቤት የተሰባሰቡት ጎረቤቶቼ እኔን ወደ ቀበሌ ሂድ ካሉኝ ሁለት ታጣቂዎች ኋላ እንዳሉ አሰብኩ። ሻሽዬ አጎትዬ እኔን የወንድሜ ልጅ አስናቀች ኡታውን አቀለጠችው። ቀጥ ብለህ ሳትንቀሳቀስ እጄን ወደ ላይ አድርገህ ወደ ቀበሌ ሂድ ብሎ ከተኮሱብኝ አንዱ ዳግመኛ ሲያዘኝ ሁለቱ የወያኔ ታጣቂዎች ከኋላዬ እንደተከተሉኝ ታወቀኝ። ጥቂት ሜትሮች ርቆ ካለው አስፋልት ማዶ ማን ነው ምንድን ነው ብለው እየተንጫጩ የሌላው ቀበሌ ታጣቂዎች እኛ ወዳለንበት ሲመጡ ተሰሙኝ። ከኔ አልፎ በቤተሰቦች ላይ አደጋ እንዳይደርስ አሳሰበኝ። ባንድ ነገር ላይ ሐሳቤን ለማቆየት ብዙም ጊዜው አልነበረኝም። ሳላስበው የተፈጠረው አስቸጋሪ ክስተት ሁኔታዎች ከመቅጽበት የሚለዋወጡበት ሆነብኝ። ቁም! እንዳትንቀሳቀስ! የሚል ሌላ ትዕዛዝ ከአስፋልቱ ማዶ ካሉት ታጣቂዎች አንባረቀብኝ። ከዚያው በኩል እጅ ወደ ላይ ቁም! ሌላው ጮኸብኝ። ጋሽዬ አጥር ጥግ ያዝ! ጋሽዬ አጥር ጥጉን ያዝ! ነፍሷ እስከምትወጣ የምትወደኝ አስናቀች ትጮኋለች ከኋላዬ። ፖሊሱ ወንድሜ ጋር ሆኜ ትምህርቴን ስከታተል አብራኝ ነው ያደገችው። ለእኔ ያላት ፍቅር ልዩ ነው። ከትልቅ እህቷ ጋር ሁል ጊዜ ሲጣሉ አስታውሳለሁ። ትልቋ የእናቷን ወንድም እያሞካሸች፣ አስናቀች ደግሞ እኔን። ከፊቴም ከኋላዬም እንዳትንቀሳቀስ ተብዬና መሳሪያ ተደግኖብኝ የአጥር ጥግ ለመያዝ መንቀሳቀሱ ያለው አደጋ ታሰበኝ። ይልቅስ በቤተሰቦቼ ላይ ያለውን አደጋ ለመቀነስ ባለውበት ቆሜ ቤተሰቦቼ ናቸው ቤተሰቦቼ እኮ ናቸው እያልኩ ተናገርኩ። ሰሚ ባገኝም ባላገኝም እንደበራ ያለውን ባትሪ ወደ ላይ ይዤ የደመ ነፍሴን ቤተሰቦቼ ናቸው ቤተሰቦቼ እኮ ናቸው እያልኩ ደጋግሜ መጮሄን ቀጠልኩ። ብዙም አልቆየ በሩምታ አስፋልቱ ማዶ ካሉት በኩል ከፊት ለፊቴ ተተኮሰ። ታፋዬ ላይ ትኩስ ፈሳሽ ነገር አራሰኝ። እግሬ ሰውነቴን መሸከም አቅቶት አቅሜ እየደከመ መጣ። ወይኔ ጋሽዬ እኔን እያለች የምትጮኸው አስናቀች ድምፅ ወደ እኔ እየቀረበ ሲመጣ ጥርሴን ነክሼ ወደ እሷ ዞርኩ። አንዲት እርምጃ እንደሄድኩ ነበር አቅም አንሶኝ ወደ ኋላ የወደኩት። የአስናቀችም ድምፅ እየቀረበኝ የመጣ መሰለኝ። ዓይኔን እሷ ወዳለችበት ለመወርወር ሞከርኩ። ሌላ ተኩስ ተከተለ ብላ አስናቀች የሲቃ ድምፅ አሰማችና ላይ ላይ ወደቀች። ወይኔቴን አስገደልኩሽ! የመናገር አቅሜን አሰባስቤ ጠየቅኳት። ደህና ድምጿ እየተቆራረጠ መናገር ጀምራ ጸጥ አለች።
يمان لج مسألة يتن تكتكو دمو ذرون قطرو يمان لج مسألة دن قرو وياني دفنو جروهن دروم مسمع الله يلوري سقاي جاقاما كلو يكي بياوي النسون أرماك أسماتك لو يميار بدب بده ياسات تهمن يتا يبشوف طولج نو يدي ساباولج نو يدبو بوجغنا هديا كمباسا يوالكت تيلج نو سيدا مولا يتا يكفانو لجو دمو يجغنا سو يسلالي لج نو يارسي يهارريو جغناو يامبولج نو يوالكا سو يقامدلا لج نو تكسو عيستيو يأتيوبيا لجنو قمبار آيات سيو يشوها جغنانو يابب عرقاي عراش النامراچو عربانيا تاقاي يولو قملا لا يبورنا لجنو انقوانس لراسو لليلام بترفو يسقوطا لجنو ياغو آقامشو افقدفون عطرو مششام ياساتا يأتيوبيا لجنو بسموا يمالا بسندقو عراسون يتتقللا يجغنانو دمو يمن تكتكو يهنو وطاتو أشافرين يالو يكفا جغنانو ياباچ فار لجي ليكو بياوينتو عيشان ماترجي كرتف وياني كتو ايهون اللهم منور وطات قلو مشت ملوتو دولار تقبلو اتير بيان شنشنو خزبانم كفافلو قدل كتيا الكو هزب چرس كتيا الكو هزب بلجلج سيمتات هاد سوار جو اندغنا سيابر اتفرا من تادرق اتدنقت مكة مت ايتشال وششت ومروت من قدي هندنو ساترو البذور يو اما راجلهم اسرك كر سلطانو لجفت شفكو بنما اللس كجت ستانا قرو مكرم لنهاي لماريام لوياني البجم قبر يبالله كله تواسته كمموت كذب قارق ومهلو اغن تمواغت يمي موتو هسان يمت موتو وطات يلي لاي دلتشم يأيكيوبيا لجنات دموان يمي بكال دم اللاش سويا اللات يتأفاسال دنجي أصابي وطالاته إيكيوبيا تتأفام أفراد اندالوته يقمراو تزبت بركة مر قمت يدب تراو رأي هات كنياتن بيته سيقل موتال كرم ينك الزين داروس يببال ياشتال ألفو زمنات دل ليتي بكهز
يشبرن بتملكتا بزو زلاواجوج فالتوال لقداوچو حاولت يكم اللاچو يذكرو يميلو قي شبرون بميملكت عند تولد لممتر قي شبر بإثيوبيا بميلرس كبابلي تولا تصفو بتجاي قبر مدين يتترجمون مصحف مقدمون أن الملكت عند تولد لممتر أيو شبر بإيجيبيا كباب بلي طولا ترقم تسجي دور مدن سل أمارين يو ترقم مقبيا سل كي شبرو بإنجليزي نيت سافون سجي دور مدن كترقمو يقوي بهولم بل يولي يو تقروت يتنسى سايستارتم زجي በማሉ ያለደራሲው ፈቃድ አፋትሞ መሸጥ ለምት በሆነባት አገራችን አንድ ግለሰብ መጽሐፉን ተርጉመው ለሽያጭ አቀረቡ። ይባስ ብለውም ተገደው ሊሆን ቢችልም የመጽሐፉን ትርጉም መታሰቢያነት ለኢሃዴግ ሰጡ። የበደል በደል የጸጋዬ ገብረ መድኅን ትርጉም የመጽሐፉን መልእክት በደረቁ ሳይሆን በውበት የሚያቀርብ ነው። የጸጋዬም ሆነ የመጽሐፉ ውጣ የቀሽብር ጣጣ ገና እንዳላከተመ ያመለክታሉ። ደጋግመን እንደቀለጽነው ቀሽብር በማንኛውም ስርዓት ሊወለድ የሚችል በመሆኑ የመጽሐፉ ዋነኛ ዓላማ ይህ ቅስፈት እርግማን ዳግም እንዳይወለድ ለማድረግ ሁሉም ኢትዮጵያዊ ነክቶ የበኩሉን አስተዋጽኦ ማድረግ እንዳለበት ለመጠቆም ለማሳሰብ ነበር። የኢትዮጵያ ህዝብ ያሳለፈውን አስተካካይ የመከራ ዘመን ረባዳን ማሳወቁም አስፈላጊ ሆኖ መጽሐፉ በእንግሊዝኛ ቢወጣም ይህን ቋንቋ የሚያውቁት በርካታ ያገራችን ምሁሮች በአንባቢ ደረጃ የታሰቡ ነበሩ። ቀይሽብሩ በፋሽስቱ መንግስት ቢካሄድም በሂደቱ ተፋታፊው ለጉዳቱ ተጠያቂው በሱ ብቻ የሚወሰን አልነበረም። የተቆመ ያጋለጠ ጎረቤቱ ወገኑ ሲረሽን አላየሁም ያለው ወጣት በተራራ ፀሐይ ሲደፋ ጸጥ ያለ ላምባገነን አረመኔ ፍራት ያጎበደደ ወዘተ ሁሉ ራሱን መቀየቅ ህሊናውን መመርመር ይገባዋል። ቀይሽብሩ የተሰነዘረው በሟቾቹ ላይ እነሱማ ሞቱ አበቃ ሳይሆን በቀረው ላይ ነበር። በባርነት ካልተገዛችሁ ካላጨበጨባችሁ ግራጃን ስታችሁ ይውደም ካላላችሁ ወዘተ ታልቃላችሁ ለማለት የሽብሩ ጊዜ እያንዳንዱ ኢትዮጵያዊ ማንነቱን ልኩን መፈተኛው ወቅት ነበር ቢባል ስህተት አይሆንም። እርግጥ ተሾመ ለገሰ መላኩ ብሎ ከመኮንን ባሻገር የሁላችን ሚና ምን ነበር ብለ መጠየቅ አለብን ያልነውም ለዚህ ነው። ገዳዩን መቅጣት አንድ ነው። ለሰገዳ ያግሎ በሺ ደረጃ ሲጨፈንና ለምን ተው ነው ዝም አልነው ብሎ መጠየቅ ደግሞ የበለጠ ተቃሚ ነው። የርግማኑን መንስኤ ማወቅ እና ማስወገድ በረጅሙ ፍሬያማ ስለሆነ መጽሐፉ የወቅቱ ባለስልጣኖችና አጋፋሪዎቻቸው ለራሳቸው ሊጠቀሙበት ተራዋል። በከሽብሩ በራሱም የፖለቲካ ችርቻሮን ለማካሄድ አጽያፊ ሽብረብ ሲካሄድ ታዘበናል። እንደገና የስልጣን ጥመት ያፈበዳቸው ሽብርን አርግዘው ሊወልዱ ሲፍጨረጨሩም እያየን ነው። የመጽሐፉ ተገቢው ትርጉም መውጣቱ በሽብሩ ተጠቂ ለነበሩትና በአዲሶቹ ባለስልጣኖች መከራ እያዩ ላሉት ለፈረደባቸው ታሪክ ለማይረሳቸው ለአይነታ ፀረ ሽብር የኢሃፓ ልጆች መታሰቢያነት መቅረቡም የግድ በመሆኑ እነሆ To Kill a Generation The Red Terror in Ethiopia በሚል ርዕስ በእንግሊዝኛ ቋንቋ ተጽፎ የነበረውን መጽሐፍን ወደ አማርኛ የመለሰው ዝነኛው ታጋይ ጸጋዬ ገብረመድህን ነው። የቅኔና የስነ ጽሑፍ ችሎታው በብዙዎች ዘንድ ተደናቂነት የነበረው ጸጋዬ ገብረመድህን በ1960ዎቹ ዓመታት የተማሪ ማህበር መሪ፣ የኢሃፓ መስራች አባልና የአመራር አባል ነው። በስነ ጽሑፍና በግዕዝ ችሎታው ጓደኞቹና ወዳጆቹ ደብተራው ብለው ይጠሩታል። ጸጋዬ ከጓደኞቹ ጋር በመሆን በኢትዮጵያ ዴሞክራሲ፣ ሰላም፣ እኩልነትና ፍትህ እንዲሰፍን ለረጅም ጊዜ ታግሏል። ጸጋዬ ከ1967 ዓ.ም ጀምሮ በገጠሩ ትግል ውስጥ በመቆየት ከፍተኛ መስዋዕትነትን የከፈለ ሲሆን በ1982 ዓ.ም ጎንደር ክፍለ ሀገር ልዩ ስሙ ሳንኪሳ በተባለ ቦታ በወያኔ ጦር ተይዞ ከተወሰደ በኋላ እስካሁን መዳረሻው ሳይታወቅ ቆይቷል። የጸጋዬና የጓደኞቹ የደረሱበት መጥፋትና እንዲሁም በተለያዩ ቦታዎች ብዙ ሰዎች እየተገደሉ እየታፈኑና እየተሰቃዩ መሆናቸው ያሁኖቹ መሪዎች ያገዛዝ ዘይቤ ከፊተኞቹ ብዙም እንደማይለይ ያሳያል። እንደ ደርጉ ጊዜ ቀይ የሚል ስም ባይሰጠውም በወያኔ አገዛዝም መጠኑ ትንሽ ያልሆነ ሽብር እየተካሄደ መሆኑ አጠራጣሪ አይደለም። አንድ ትውልድ ለመምሰር ቀዩ ሽብር በኢትዮጵያ የተጻፈው ተመሳሳይ የትውልድ ድርጊት በኢትዮጵያ እንዳይደገም ለመከላከል ነበር። ሽብር እያካሄዱ ላሉት ያሁኖቹ መሪዎች የመጽሐፉ መልእክት ትምህርት የሆናቸው አይመስልም። ባቢሌ ቶላ 1989 ዓመተ ምህረት መቅድም። ገናናው ልዑል ሆይ አለ አምላክ፣ እውነቱን እናገራለሁ። ሳሙኤል ጆንሰን ራስቴላስ መስነ ኢትዮጵያ ከሚለው መጽሐፍ ለንደን 1759 ዓመተ ምህረት። እድሜው አሁን ወደ 20 ቤት ማገባደጃ ላይ የሆነውን የተባለውን ጎልማሳ ታሪክ እንውሰድ። ከወገቡ በታች ሽባ ነው። አንድ አይኑን አጥቷል። ሁለት ጣቶች ከቀኝ እጁ ጎድለዋል። አስጨናቂ ህልም አሁንም እየተመላለሰ መንፈሱን ያምሰዋል። አብዛኛውን ጊዜም ቀውስ ውስጥ ይከተዋል። ምግብ የሚቀምሰው ላመል ነው። ታዲያ ተመልካችን ወዬ ያሰኛል። በ1969 ዓመተ ምህረት የደስደስ ያለው እወጣ እወጣ የሚል ደልደል ያለ ሰውነት ያለውና የሰመረ ህይወት ለመኖር ተስፋው ብሩክ የሆነ ወጣት ነበር። ግን መቼ ለዚህ ቢያድለው? አንድ ዕለት ማታ በመጋቢት ውስጥ በአንድ የሚኢሶን ካድሬ የሚመሩ 6 የቀበሌ ዘበኞች እሱን ሲሉ መጡ። ከፖለቲካ ጋር ምንም አግባብ የሌለው ይም ለጊዜው ደነገጠና እየተፋፋመ በነበረው ፖለቲካዊና ወታደራዊ ግብግብ ውስጥ ምንም ተሳትፎ እንዳልነበረው አጋቾቹ ሲረዱ ወዲያውኑ እንደሚለቁት ተማመነ። ቃሉን ለሚቀበሉት ምንም ውስጥ ስለሌለ በስህተት የተያዘ መሆኑን፣ የኢሃፓ አባል የነበረው ታላቅ ወንድሙም የት ሊገኝ እንደሚችል እንደማያውቅ ነገራቸው። ይህ ያላወቀው ግን አጋቶቹም ሆኑ ቃል ተቀባዮቹ እውነቱን እየነገራቸው መሆኑ ላይ ጥርጥር እንዳልነበራቸው ነው። በተይዞ ማግስት ይህ ክፋቱ ወደሚያወድ ክፍል ተወስዶ ከታላቅ ወንድሙ ጋር ፊት ለፊት እንዲገናኝ ተደረገ። እሱነቱን ለመለየት እስከሚያስቸግር ድረስ ብርቱ የሆነ ግብረ ሰቆቃው በዚያችው ዕለት ተፈጽሞበት
نبر ያገኘው በዚያችለት ከዚያም በኋላ በተደጋጋሚ ጊዜ ይህ እዚያው በታላቅ ወንድሙ ፊት ባሰቃቂ ሁኔታ ግብረ ሰቆቃው ይፈጸምበት ገባ እሪ ይላል ነፍስም ሳይዘራ የሚቆይባቸው ጊዜያት ነበሩ እንደ ፍላጎታቸው የተባለ ወንጀል ሁሉ ፈጽሚያለሁ ብሎ ሊለፈልፍላቸው ፈቃደኛ ይሆናል ግን እኛ የሰቆቃዋ በጋዞች ለሱ ቃል ደንታ አልነበራቸውም ፍላጎታቸው የታላቅ ወንድሙን ጽኑ መንፈስ ለመስበር ነበርና እሱ ግን ወንድሙ ይህ አስር ቢማለልና ቢማጠነው መች ፍንክች ቢል ከሳምንት በኋላ ደግሞ እድሜያቸው ወደ 60 እየተጠጋ የነበረው እናታቸው እንዲመጡ ተደረገ። እነኚህ ሆኑ ሁለት ልጆቻቸውን ለማሳደግና ለማስተማር ብዙ ቁም ስቅል ያዩ ሴት ነበሩ። ባላቸው ከሞቱ በኋላ ዳግመኛ እንዳለ ማግባታቸው መጠን የሚተዳደሩት ጠላ በመመሸት ነበር። ሁለቱ ልጆቻቸውን እንዳልሆኑ ሆነው ባዩ ጊዜ የድንጋጤና የሐዘን ፍላጻ ሰንጥቆ ሲጥላቸው ጩኸታቸውን ለቀቁት። ያም የመከራቸው ምዕራፍ መክፈቻ ሆነ። በሁለቱ ልጆቻቸውና በስድስት የግብረ ሰቆቃው ሙያተኞች ፊት ልብሳቸውን እንዲያወልቁና እርቃናቸውን እንዲሆኑ ተገደዱ። እዚያው ልጆቻቸው ፊት ግብረ ሰቆቃው ተፈጸመባቸው፣ ተዋረዱ። ያም ሆኖ ያ ትልቅ ወንድም አንዳችም ትንፍሽ ያለው መረጃ አልነበረም። ፋሽስት ውሾች እያለ የሚወነጨፍባቸውን ጩኸት አፍኖ ለማስቀረት እሱንም ከእናቱ ጋር ደርበው ማሰቃየታቸው ለእኒያ የአመፃ ክንዶች አልፈየደም። በመጨረሻም የግብረ ሰቆቃው ሙያተኛ አባለ ዘሩን ሰልበው በትንንሹ ከከታተፉት በኋላ እኒያን እናት አስገድደው አበሏቸው። እሳቸውም ከዚያ በኋላ ልቦናቸው ተለያቸው። በዚያው ሩሃቸውን ስተው ከእስር በተለቀቁ በዚያኑ ዕለትም ሕይወታቸውን በገዛ እጃቸው አጠፉ። ይኸው በእንቢተኛነት የጸናው ትልቁ ልጃቸው በቢያኖ ሽፎ ታንቆ እንዲገደል ተደርጎ የቀይ ሽብር ትዕይንታቸው አካል ይሆን ዘንድ በአውራ ጎዳና ወጥቶ ተጣለ። ይህ ግን ከዚያ በኋላ 3 ዓመታት ታስሮ በ1972 ዓመተ ምህረት ተለቀቀ። የቀድሞ ሰብዕናውን ቀፎ ብቻ ይዞ ድውይ ሽባ ሆኖ አጎቱ ላይ የኑሮ ዕዳ የመንፈስ ሸክም ሆነ። ይህ ታሪክ ወይ ግል ተብሎ የሚታለፍ የተናጠል ታሪክ አይደለም። ከዚህ በጣም የሚሰቀጥጡ ይበልጥም የሚዘገንኑ ለማመንም የሚያዳግቱ ድርጊቶች በመላ ኢትዮጵያ ተፈጽመዋል። ይህንና ይህን የመሳሰለው በወታደራዊ መንግሥት ከ1968 እስከ 1971 ዓመተ ምህረት የተካሄደው ገደብ ያልነበረው ጭፍን የጅምላ ግድያ ተካቶ ነው ሽብር የሚባለው። በብዙ ሺህ የሚቆጠሩ ተፈዳይተው ሞቱ። ከዚያ በላይ የሚሆኑ ደግሞ ጸዋትወ ሰቆቃው ተፈራርቆባቸው ወደ ወህኒ ተጣሉ። እንዲህ ብለው ሲናገሩት ግን ባዶ ቃል ሆኖ ይሰማል። ደረቅ ስታቲስቲክስ በጣምም አጠቃላይ ይሆንና የሽብሩን አስገፊ ገጽታ ፍንትው አድርጎ ለማሳየት አይሆንለትም። መግደል፣ መሞት የተለመዱና ያዘቦት ቃላት መሆናቸው ያሳዝናል። ሞተ፣ ተገደለ ሲባል በዚያች ቅጽበት እንግዳ የሆነ ማስደንገጡ ባይቀርም እሱንም ቢሆን እየለመድነው መተናል። ሰውን የራሱን ሥጋ መጥሮ ማብላት፣ ጥፍሮቹን መንቀል፣ በፈላ ዘይት ውስጥ መዝፈቅ፣ ሽንትና ሰገራ የጠጣ ጨርቃፍ ውስጥ መጎስጎስ፣ አፍንጫውን በፒንሳ በጭቆ መጣል፣ በሴት ብልት ውስጥ ጠርሙስ መጠርመስ፣ የጥቶቿን ውልብልቢት መቁረጥና መላ ጥቶቿን መቁረጥ፣ የሚያፈቅሩትን ተመልካች አድርጎ ካሰቃዩ በኋላ አንገቱን መቅላት፣ ወይም በፒያኖ ሽቦ አንቆ መግደል በተለምዶ እንደሚጠራው ግድያ ብቻ ሊባል አይችልም። ቀይ ሽብር እንጂ ይህ ነው።
በሀገሪቱ ታሪክ ውስጥ በአቋያነት ሊታይ የሚችለው የካቲት 1929 ዓመተ ምህረት አዲስ አበባ ውስጥ የተፈጸመው የግራዚያኒ ጭፍጨፋ ብቻ ነው። በዚያን ጊዜ የሙሶሎኒ ልዩ መልእክተኛ በአዲስ አበባ ማርሻል ግራዚያኒ አብርሃ ደቦጭና ሞገስ አስገዶም የተባሉት ወጣት አርበኞች የእጅ ቦምብ ወርውረውበት ከሞት የተረፈ ሲሆን በዚያ ክበብ ማርሻሉ ለምጽዋት አሰባስቧቸው የነበረው የከተማይቱ ነዳያን ለመበቀል መወጫ እንዲሆኑ ተረሸኑ። ከዚያም ለሶስት ቀናት ብላክ ሸርት ተብለው የሚታወቁት ወታደሮች እገሌ ተገሌ ሳይሉ ይገሉ ዘንድ በአዲስ አበባና በሌሎች ከተሞች ላይ መረን ተለቀቁ። በብዙ ሺህ የሚቆጠር ሰው አለቀ። ከዚህም ውስጥ በብዙ መቶ የሚቆጠሩ የአገሪቱ ምሁራን ይገኙበታል። ይህች ዕለት እስካሁን በኢትዮጵያውያን ዘንድ ታስባ ትውላለች። በአሁኑ ጊዜ ብዙ ሰዎች ሽማግሌዎችም ሆኑ ወጣቶች ይህን ወታደራዊ መንግስት ፋሽስት ይሉታል። የሌተና መንግስቱ አንዱ ቅጽል ስም ግራዚያኒ ነው። የሆነ ሆኖ የ1929 ዓመተ ምህረቱ ጭፍጨፋ ቀይ ሽብሩ ጋር ሊወዳደር አይቃጣውም። ያለቀው ሰው ብዛት በመንፈስ ላይ አስመሮ ያለፈው የሰቀቀን ሰንበር ሲታሰብ በማንኛውም የግፍና የጭካኔ መለኪያ ቀይ ሽብር የበላይነቱን ይይዛል። አንድ ወጣት ትውልድ ያለምንም ማጋነን ከአገሪቱ ምድረገጽ እንዳልነበር ሆኗል። እድሜያቸው ከአስር ዓመት በታች የነበር ያልባለቁ ልጆችን፣ ሽማግሌዎችንና ባልቴቶችን ሽብሩ አላለፋቸውም። ትንሽ ትልቅ ሳይል ከተማዎችን ሁሉ ደቧቸዋል። ይህ ሁሉ የተፈጸመው አገር በቀል በሆነና ሕዝባዊ ነኝ በሚል መንግስት መሆኑ ስሜት ላይ የፈጠረውን ቁስል ይበልጥ የሚያንገበግብና ይበልጥም የሚከነክን አድርጎታል። ቀዩ ሽብር በኢትዮጵያ ታሪክ ውስጥ ካሉ አስከፊ ምዕራፎች ጉልሁን ምዕራፍ ይይዛል። ይህን ምዕራፍም ነው በዚህ መጽሐፍ ውስጥ ለማቅረብ የምንሞክረው። የጓጓለት ዴሞክራሲና ነጻነት ቀርቶ በምትኩ ሽብርና ሞት እነሆ ስለተባለ ሕዝብ አሳዛኝ ታሪክ ነው የምናወሳው። ሽብሩ የሕዝብን እምነትና ድጋፍ ለማግኘት የተነሳው መንግስት ይሁነኝ ብሎ አልሞ የተነሳበት የጠረገው ፖሊሲ ነበር። ሽብሩ ያስፈለገበት ምክንያት ፖለቲካዊ ተቃውሞን ለማዳፈን፣ ለትግል የተነሳ ሕዝብን ፍርሃት ረዓድ ውስጥ ለመክተት፣ ሰጥ ብሎ የሚገዛ ግዑዝ ፍጥረት ለማድረግ ይቻል ዘንድ አይነተኛና ቀልጣፋ ውጤት የሚያሳይ ዘዴ ነው ተብሎ ስለታመነበት ነው። የወታደራዊ መንግስትና ጭፍን ኢሰብአዊ ስሜት ህሊናቸውን የሰወረው ባለሟሎች በቃላት ጉንጉን፣ በንግግር ፈሊጥ አሽሞንሙነው ሊያቀርቡት የሚሞክሩት ገጽታ የተሽሞነሞኑበት ግልባብ ሲገፈፍ ፈጥጦ የሚቀርበው ሐቅ ይኸው ነው። የቀይ ሽብሩን ትክክለኛ ታሪክ ማወቁ የሚረዳው በህዝብ ላይ የደረሰውን አሰቃቂ ግድያ ለመገንዘብ ብቻ ሳይሆን አገሪቱ በዚህ ቀን ይቆማል የበማይባል የእርስ በርስ ጦርነት ውስጥ ለምን እንደተዘፈቀችም ለመረዳትም ጭምር ነው። ከዚህ ሌላም ደግሞ ይህ ታሪክ ከፍተኛ መስዋዕትነት የተከፈለበት ውድ ተመክሮ የተገበየበት እንደመሆኑ መጠን በእንዲህ አይነት ተመሳሳይ ሁኔታ ሊወድቁ ለሚችሉ ሌሎች ህዝቦች አይነተኛ መምህር በመሆን ታሪካቸው በእንዲህ አይነት ጸዋትወ መከራ እንዳይቀልም መዘክር ሊሆናቸው ስለሚችል ነው። በመጨረሻም ይህን ታሪክ የምናወሳው ለቀይ ሽብሩ ሰለባ ሆነው ለወደቁቱ፣ ለሞቱቱ ሁሉ ሰንበሩን ለተሸከሙቱ፣ በወህኒ ቤትም ለሚገኙቱ መስዋዕትነታቸው እንዳልተረሳ ከልብ ለመግለጽ ነው። በአዋሽና ባሰበ ተፈሪ ለተገደሉት ላባደሮች ከተገጠመው ታዋቂ ግጥም የሚከተሉትን ስንኞች እዚህ ላይ ያስታውሷል። የደምም ድምፅ አለው የነጎድጓድ ጩኸት፣ ብራቅ ነው ይፋጃል የላባደር ሞት። በባቢሌ ቶላ ተደርሶ በጸጋዬ ገብረ መድህን ደብተራው ከተተረጎመው አንድ ትውልድ ለመምተር ቀዩ ሽብር በኢትዮጵያ ከሚለው መጽሐፍ እየተገኘ
የሲኦል አርአያ አንድ ትውልድ መስረው በልተው የቀበሩ የደርግ አጋፋሪ ታጥበው የማይሰሩ የጨለማው ካህን የጽልመት መስከሩ የሰው ሥጋ በልተው በደም የተሰከሩ ባለዛር ቃልቻ ዛሬም አልተገሩ ደም ጠማቸው መሰል ጮሁብን አጓሩ الفلسان يبلا ترشافي قرابي ولا جنا تلكاش تولد تلك أصافي شو اتشن يرد عند تولد ذات بي يئسر فات عدري خدا الدرك أصافي قلو مد الموقف بزع خلافي زارين يا قرشال ركاش الدار والتاتون يفج نبقو غنات ويجيا عسكرين يشتاع وطوغ بيا يتو مصفر عريا يتيو العرايا የዲያብሎስ ወንድም የጥልመት አምሳያ እውነቱ ይወጣል መቼም አይቀበር ሕዝቤ በላይ ሲሆን መጋለጥ አይቀር ዛሬም ባይበርድልህ በእብሪት ልትወጠር እናየው ይሆናል በሰፈር ተውቁና አንተም ስትሰፈር
I'm